Gambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች። የዛሬ የለተ ማክሰኞ ጥቅምት 3 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ጥንቅሮች መሃል
ወጣቶች በስራሱ የምትዋቀ አንደበት ከጦት አንዱ መሰረታዊ ምክንያት ይመስለኛል።
የህግና ፖሊሲ ጥናት ባለሙያ የሆነው አለማየሁ ሰይፉን የሰማችሁት ወጣቶች ግጭት ውስጥ ለምን ይገባሉ በሚለው ርዕስ ዙሪያ ሐሳቦቹን ያጋራናል።
አሁን ድረስ ተታመሙ ተቸገሩ አባፈዱ ነበር ተፈጥሮ ለደረሰባቸው ለተበደሉ በሙሉ ተለያየ ብራም መጣን 5 ሚሊዮን የተጣደረ ተለያዩ ወገኖቻችን ተጠቀሙ።
ኢንስታግራም በተሰኘው ማህበራዊ ሚዲያ አማካኝነት ገንዘብ የሚያሰባስብ እንቧ የተሰኘ ገጽ መስራች የሆነችው መቅደስ ወልደ ሚካኤልን ሰማችሁት። በገጹ አማካኝነት ስለሚሰሩ በጎ ስራዎች ልታጋራን አብራን ታመሻለች። አብራችሁን ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ማዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ሀብታሙ ስዩም አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው።
አመሰግናለሁ ስመኝሽ። ከዜናዎቹ ጋር ኤደን ገረመው ነኝ። ግዙፉ የዩናይትድ ስቴትስ የመድኃኒት ኩባንያ ጆንሰን ኤንድ ጆንሰን የኮቪድ-19 መከላከያ ክትባት ሙከራውን ለጊዜው አቋርጧል። ምክንያቱም በክትባቱ ላይ በተጀመረው የሁለተኛ ዙር ብዛት ያላቸውን ሰዎች ያሳተፈ ሙከራ ላይ የተሳተፈ አንድ በጎ ፈቃደኛ ክፉኛ በመታመሙ መሆኑን ኩባንያው አስታውቋል። ግለሰቡ የታመመው ምንነቱ ለጊዜ በውል ባልታወቀ ህመም እንደሆነ ነው ድርጅቱ ያመለከተው። በአንድ ጊዜ የሚሰጠው የኮቪድ-19 ክትባት ዩናይትድ ስቴትስ እና ብራዚል እንዲሁም ደቡብ አፍሪካን ጨምሮ በተለያዩ ሀገሮች 60 ሺህ በጎ ፈቃደኞችን ያሳተፈው የመጨረሻ ዙር የሙከራ ሂደት ላይ መሆኑም ይታወቃል። በሌላ የኮቪድ-19 ዜና ደግሞ በኮቪድ-19 ታሞ የሚያውቀው ቫይረሱ በድጋሚ ሊይዘው እንደሚችል አንድ አዲስ የወጣ ጥናት አመለከተ። ትላንትና ላንሴት መጽሔት ላይ የወጣው ይህ ጥናት ዩናይትድ ስቴትስ ኔቫዳ ግዛት ውስጥ አንድ 25 ዓመት ወጣት ሚያዚያ ወር ውስጥ ኮሮና ቫይረስ ይዞት እንደገና ሰኔ ወር ላይ በድጋሚ እንደያዘው አመለክቷል። ዩናይትድ ስቴትስ ውስጥ ከሶስት ሳምንታት በኋላ ለሚካሄደው ፕሬዝዳንታዊ ምርጫ ኮዲዩ በ40 ክፍለ ግዛቶች አስቀድሞ ድምጽ መስጠት ተጀምሯል። እስካሁን ብዙ ሚሊዮን መራጮችም ድምጻቸውን ሰጥተዋል። ጆርጂያ ክፍለ ግዛት ውስጥ አስቀድሞ ድምጽ ለመስጠት ትላንት ሰኞ የመጀመሪያው ቀን የነበረ ሲሆን ድምጽ የመስጠት ሂደቱ 2 ሰዓት ለሚሆን ጊዜ በኤሌክትሮኒክ የመራጭ መዝገብ ዙሪያ በተፈጠረ እክል ምክንያት ተሰናክሎ እንደነበረም ዘገባዎች አመልክተዋል።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። ኢትዮጵያን ያጋጠሟት ካሉ ችግሮች መካከል ዋነኛ ተደርጎ በብዙሃን ዘንድ የሚነሳው የግጭቶች መበራከት አሊያም የሰላም እጦት ነው። በዚህ ችግር ውስጥ ደግሞ የወጣቶች ተሳትፎ ደጋግሞ ይነሳል። ወጣቶች ለምን ወደ ግጭት ይገባሉ? ምንስ መደረግ አለበት? የሚሉ ጥያቄዎችን ይዘን መልስ የሚሆኑ ሐሳቦችን የሚያቀብለንን እንግዳ ጋብዘናል። እንግዳችንን ያናገረው ሀብታሙ ስዩም ነው። በቅድሚያ ራሱን ያስተዋውቅልናል።
አለማየሁ ሰይፉ ባላለሁ። በአሁኑ ሰዓት በህግና የፖሊሲ ጥናት ሁለቱን አጣምሬ እየሰራሁ እገኛለሁ። የምሰራው በተለያየ መስክ በተለይ ከወጣቶች ጋር በተያያዘ ዩዘን ቻይልድ ኢምፓወርመንት የሚባለው ኦርጋናይዜሽን ማኔጅ አደርጋለሁ። እንዲሁም ከአዲስ አበባ ከተማ አስተዳደር ትላልቅ ፕሮጀክቶች ህግና ፖሊሲ ኮምፕላንስ ኮንሰልታንት እያገለገልኩኛለሁ። የተለያዩ ቦታዎች ላይ ከወጣቶች ጋር እንግዲህ የሚያደርጉ ጉዳዮች ላይ ንቁ ተሳታፊ ማለት ይችላለን።
እጅግ በጣም አመሰግናለሁ። እንግዲህ አለማየሁ፣ ኢትዮጵያን እየገጠሟት ካሉ ችግሮች መካከል ዋነኛ ተደርጎ እንግዲህ በብዙሃን ዘንድ የሚነሳው የግጭቶች መበራከት አሊያም የሰላም እጦት ነው። ለመሆኑ ኢትዮጵያን ወጣቶች በእነዚህ ግጭቶች ውስጥ ያላቸው ተሳትፎ ምን ይመስላል? በግጭቶች ውስጥ ተሳታፊ እንዲሆኑ ያደረጓቸው ምክንያቶችስ ምንድን ናቸው ተብሎ ይታሰባል?
እንግዲህ ወጣቶች ወደ ግጭት የሚገቡባቸው ምክንያቶች ፈርጀ ብዙ ናቸው። ዝርዝር አድርጎ መግለጽ ይቻላል። በዋናነት እንግዲህ ከሚነሱ ምክንያቶች መካከል አንደኛው የአጠቃላይ የሀገሪቷ የፖለቲካ መስመር ከታሪክ ትርክቶች አለመላቀቅ እና እነዚህኑ የታሪክ ትርክቶች የሚያራግቡ የሚመሩና የሚያቀነባብሩ የፖለቲካ ኃይሎች በሀገሪቷ መኖር ናቸው። ወጣቶች የተንጠለጠሉት በሲኒየሮቻቸው ወይም ደግሞ ከወጣቶቹ በእድሜ በገንዘፉ የፖለቲካ ኤሊቶች ላይ የተመሰረቱ ናቸው። እነዚህ የፖለቲካ ኤሊቶች ደግሞ የሚመሯቸው አብዛኛዎቹ ነገሮች ተመልክተ ከሆነ በታሪክ ትርክቶች ላይ የተገተሩና ያልተንቀሳቀሱ ወይም ደግሞ ከቀዝቃዛ የዓለም ጦርነት በፊት በነበሩ ትርክቶች እና ክርክሮች ላይ የቆሙ በመሆናቸው ወጣቶቹንም ሊያሻግሩ ወይም ደግሞ ወደ 21ኛው ክፍለ ዘመን ሊያሻግሩ ባለመቻላቸው ለእነዚህ የፖለቲካ ትርክት አራማጆች መሳሪያ የመሆን አንዱ መሰረታዊ ምክንያት ነው። ሌላ እንግዲህ ወጣቶች ወደ ግጭት የሚገቡበት ብዬ የማስበው ወጣቱ እርስ በርስ ራሱ የመተዋወቅ ያለበት እጦት አንዱ መሰረታዊ ምክንያት ይመስለኛል። ወጣቶች በአካባቢያቸው፣ በቀጠናቸው፣ በክልላቸው ወይም ደግሞ በዞን እንዲሁም ከፍ ብሎ በሀገር ደረጃ አቻ ለአቻ ትውውቅ የሚፈጥሩበት ምንም አይነት መድረክ በአሁኑ ሰዓት በተለይ ባለፉት 20+ ዓመቶች እነዚህ መድረኮች ተዘግተዋል ብዬ ነው የማምነው። ለምሳሌ በፊት እንግዲህ ወጣቶች በጣም የሚተዋወቁባቸው መድረኮች መካከል በየአካባቢው ያሉ አማተር ክበቦች እና ማህበራት አሉ። በእነዚህ አማተር ክበቦች እና ማህበራት ውስጥ ወጣቶች ከአንድ አካባቢ ተሰባስበው ተሰጧቸውን ችሎታቸውን እየዳበሩ በዛው አጋጣሚ ደግሞ እርስ በርስ በጣም እየተዋወቁ ማህበራዊ ግንኙነታቸውን ወይም ይሄ ሶሻል ኮሄዥን የምንለውን የሚያጠናክሩበት ፕላትፎርም ነበራቸው። አሁን እነዚህ መድረኮች በአጠቃላይ በሀገሪቷ በተለይ በከተሞች የተዘጉ ናቸው። ዴሊበሬትሊ በሚመስል መልኩ ባለፉት ዓመታት ከበፊቱ ከነበሩበት እነዚህ በአካባቢዎች የሚቋቋሙ የወጣቶች የእርስ በርስ ያቻላቻ ትውውቅ መድረክ የነበሩ ማህበራትና ክበባት በመዘጋታቸው ወጣቶች እርስ በርስ መተዋወቂያ መድረኩን አጥተዋል። በዚህ የተነሳ አንዱ ለአንዱ ባለመተዋወቁ የግጭት ውስጥ ለመግባት ምቹ መድረክ ይፈጥሮላቸዋል ብዬ አምናለሁ። ከዚህ በተጨማሪ እንግዲህ ስራ አጥነት የሚያስከትለው የስነ ልቦና ጫናን ተከትሎ እንዲሁም ያንን የተፈጠረውን የስራ አጥነት ሁኔታ እንደ መሳሪያ ለመጠቀም የሚፈልጉ የተለያዩ የፖለቲካ ኃይሎች ወጣቱን በመጠቀማቸው ወጣቱ በቀላሉ ወደ ግጭት ሊቀላቀል የሚችልበት ሁኔታ ተፈጥሯል።
አድማጮች፣ ወጣቶች ግጭቶችን በማባባስም ሆነ በመግታት ረገድ ያላቸውን ሚና በተመለከተ ከህግና ፖሊሲ ባለሙያው አለማየሁ ሰይፉ ጋር እያደረግነው ያለነውን ውይይት ነው በማዳመጥ ላይ የምትገኙት። አለማየሁ ወጣትና ህጻናትን በአስተሳሰብ የሚያሳድጉ መላምቶችን የሚያቀብለው ዩዝ ኤንድ ችልድረን ኢምፓወርመንት ድርጅት ኃላፊም ነው። ለግጭቶች መባባስ ምክንያቶች ናቸው የሚላቸውን ተጨማሪ ሀሳቦች እንስማ።
ሌላው በተለይ ከመንግስት በኩል ግጭቶችን በኢትዮጵያ ወጣቶች መካከል ግጭቶች በሚፈጠሩ ጊዜ ግጭቶችን የማጣጣል መሰረታዊ የሆነ የመንግስት ችግር አለ እና ያቃለን። ለምሳሌ ብዙ ጊዜ ወጣቶች ኢትዮጵያ ውስጥ የሚገጩት ወይም በጎሳ ነው ወይንም ደግሞ በሃይማኖት ልዩነት ነው። እነዚህ ደግሞ በፖለቲካ ኤሊቶች የሚራገቡና የሚመሩ ናቸው። መንግስት ደግሞ እነዚህን ግጭቶች ቀለል አድርጎ የማየትና እግርና እግር እንኳን ይጋጫል ብሎ ነገሩን በጣም የማጣጣል። ነገር ግን በትክክል ከተመለከት ነው ወጣቶቹ እየተጋጩ ያሉት በእኔ ሐሳብ የበላይነት ወይም ደግሞ በሌላኛው የሐሳብ የበላይነት ተከራክሮ አይደለም እየተጋጫል። መሰረታዊ በሆነው በጎሳና በጎሳነትና በሃይማኖት ጀርባ ደግሞ በተጠነቀቀ የፖለቲካ ፍርክቶች ላይ ነውና ግጭቶችን ከመጣጣል ዋናው ነገር ግጭቶችን ዕውቅና ያለ መስጠት ችግር አንዱ ግጭቶችን ከሚያባብሱ ነገሮች መካከል ይመስለኛል። በተጨማሪ እንግዲህ የፖለቲካ ሞቢላይዜሽን ኢንስትሩመንት አድርጎ የመጠቀም በፖለቲካ ኃይሎች በሃይማኖት ልዩነት በጎሳ ልዩነት እነዚህን እንደ አንድ የማንቀሳቀሻ መሳሪያ አድርጎ የመጠቀም እና ከአንድ ጎሳ የወጡ ወጣቶችን ወደ ፖለቲካ ስልጣን ለመምጣት ወይንም ደግሞ የማይፈልጉትን የመንግስት ፖሊሲና የመንግስት ህግ ለመቃወም ወጣቶችን በጎሳቸው ወይንም ደግሞ በሃይማኖታቸው ላይ አንጠልጥሎ እንደ ፖለቲካል ሞቢላይዜሽን ኢንስትሩመንት መጠቀም ሌላኛው ወጣቶችን ወደ ግጭት ከሚመሩ ነገሮች መካከል ነው።
የዕለቱን አብይ ርዕስ ነበር ቀደም ሲል የሰማችሁት። ከህግና ፖሊስ ጥናት ባለሙያው እንዲሁም ከተለያዩ ወጣት ነክ መርሃ ግብሮች አስተባባሪው አለማየሁ ሰይፉ ጋር ያደረግነው ቆይታ አልተጠናቀቀም። ተከታዩ ክፍል በነገው ምሽት ይደመጣል። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በትግራይ ደቡባዊ ዞን ያንበጣ መንጋ በደረሱ አዘርት ላይ ጥቃት እያደረሰ ነው። በተለይ በራያ ጨርጨር ወረዳ የአንበጣ መንጋው ለመቆጣጠር እየከበደ ነው ሲሉ የአሜሪካ ድምጽ ያነጋገራቸው አርሶ አደሮች ገልጸዋል። ከክልሉ የተለያዩ አካባቢዎች የአርሶ አደር ማሳን ለማዳን የአንበጣ መንጋው ዳለበት የትግራይ ደቡባዊ ዞን በተለይ ወጣቶች በብዛት በመሄድ እያገዙ መሆናቸውም ተገልጿል። የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ያንበጣ መንጋ በታየባቸው አካባቢዎች ጉብኝት ባደረጉበት ወቅት በሰጡት መግለጫ መንጋውን ለመከላከል የሚሰራው ስራ መጠናከር አለበት ብለው የፌደራል መንግስት ግን የመከላከሉን ስራ እያደናቀፈ ነው በማለት ከሰዋል። የግብርና ሚኒስቴር በበኩሉ በትግራይ ጨምሮ ያንበጣ መንጋ በታየባቸው አካባቢዎች የመከላከል ስራ እየሰራሁ እንጂ እያደናቀፍኩ አይደለም ብሏል። ዝርዝር ዘገባው የመቀሌው ዘጋቢያችን የሙልጌታ አጽባ ነው። ቀጥሎ ይቀርባል።
2 ሄክታር የሚታረስ መሬት አላቸው። አንዱ ሄክታር ማሽላ አንዱ ደግሞ ጤፍ ዘርተውታል። አርሶ አደር ካሳታፈረ በራያ ጨርጨር ወረዳ ባላ ቀበሌ ነዋሪ ናቸው። ያለፈው ክረምት ከሌላው ጊዜ በተለየ ጥሩ ነበር። የዘሩትም በመልካም ደረጃ ደርሶ እንደነበር ይገልጻሉ። ሆነም ይላሉ አርሶ አደሩ ልንበላው የደረሰ ማሽላና ጤፍ አንበጣ ካፋችን ለጠቀን በማለት ሁለቱም ሄክታር መሬታቸው ባንበጣው መውደሙ ተናግረዋል።
ማሽላ እንደዛሬ ሆኖ በቅሎ አውቁ ነበር በቅሎ ነበር ግን አይተን ቀረነ ነው ይሄ ማሽላ ይሄ ሊበላ አይደለም የተዘራው ይኸው ተባ ወረደበት። መንግስትም እየረዳነ ነው ልዩ ኃይልም እየመጡ እየረዱ ነው ሀጥም በላይ ሆነ ተበላ። ይሄ መጭቴስ ይሄ የምታየው ይሄ ዘግዝቆ አሁን የምታየው ጤፍ የኔ ነው ባዶ ነው። ማሽላውም የምታየው ነው አይን ይያየ ነው ማሽላውም ባዶ ነው።
ያንበጣ መንጋው በተለይ ባለፈው ሳምንት በብዛት ወደ አካባቢው መግባቱ ተናግረው ለመቆጣጠር ከሰው ኃይል በላይ እየሆነ ነው ብለዋል። የተሻለው መፍትሄ ለማምጣትም አውሮፕላን በመጠቀም የኬሚካል ርጭት ማካሄድ ነው በማለት ገልጸዋል።
መቀሌ የመጣ የተባበረነ ነው አቅም በላይ ሆነ ህዝቡ አቅምና ከመንግስት አቅም በላይ ነው የመጣው አንበጣ አቅም በላይ ነው። ስለዚህ አየር ከሆነ በአየር በሄሊኮፕተር ያን የሚበረውም ሁሉ ያልቅ ነበር እንኳን ያረፈው አይደለምና ያን በራሪውም በሽታ አልቅ ነበር። አሁን ግን አየር የለችም መንግስትም ይሯሯጣል እኛም ሳምንታችን ነው እንሯሯጣለን የለም አቅም በላይ ሆነ በላው አቅም በላይ አሎ መታው ነው በሶታ።
አርሶ አደር ከንደያ ጊደም በራያ ጨርጨር ወረዳ የሐዲስ ቅኝ ቀበሌ ነዋሪ ናቸው። በማሳቸው ያንበጣ መንጋ ጉዳት ባያደርስበትም በአቅራቢያቸው በሚገኙ ማሳዎች ግን ጉዳት አድርሷል ብለዋል። የመንጋው ጥቃት ለመከላከል ከተለያዩ የትግራይ አካባቢዎች የሚያግዙ ሰዎች በመምጣታቸው ግን ጉዳቱ ቀንሷል በማለት ገልጸዋል።
ሰዎችም በጣም ከዚህ የተሳተፈ ህዝብ እናመሰግናለን እስከ ክልል እስከ ዞባ እስከ ወረዳ እየመጣ ነው በአካባቢው እየመጣ ነው እየረዳን ነው መከላከያ ኃይልም እየረዳን ነው ያለውን የዛሬማ ክብደት ኃይለኛ ነው። ክብደቱ ህዝቡ ምራበረባል እሱም ክብደት አለው ክብደት አለው ግን በዚህ በሚሳተፉ ህዝብ ይመከታል ነው የሚለው ነው።
በአካል ተዘዋውሮ ባዩዋቸው አካባቢዎች ያንበጣ ስርጭቱ ከአንድ ቦታ ወደ አንድ ቦታ በፍጥነት ይንቀሳቀሳል። አርሶ አደሮችና ከከተሞች በብዛት የተጓዙ ሰዎች ያንበጣ መንጋው በድምጽ ይሄዳል በመባሉ ርችት በመተኮስ በፊሽካ የውሃ መያዣ ፕላስቲኮች ውስጥ ድንጋይ ጨምሮ በመወዝወዝ ድምጽ በማውጣት በመኪና ጥሩምባና በሌሎች መንገዶች ለማባረር ሞክረዋል። መንጋው በማሳዎች ላይ ጉዳት ማድረሱም ተመልክቻለሁ። ያነጋገርኳቸው አርሶ አደሮች በተሳካ ሁኔታ መንጋው ለማባረር የተቀናጀ ድጋፍ እንደሚያስፈልግ ገልጸዋል። ከተለያዩ አካባቢዎች ወደ አንበጣ መንጋ የተጠቁ ቦታዎች በመሄድ ድጋፍ ከሚያደርጉና ከሚያስተባብሩ አንዱ ተክሊት ኃይለን ያንበጣ መንጋው አምና ተነበረ የተለየ ባህሪ ያለውና ከባድ ነው ብሏል።
የህዝብ ትብብሩ ከሁመራ ጫፍ ጀምሮ ነው እየመጣ ያለው። ስለዚህ ከምንፈልገው በላይ ነው። የሚገርሙንም ሊመሰገን የሚገባም ነው። የመከላከል ሂደቱ ያ እንግዲህ ከሌላ ምንም አንጠብቅም። ቢመጣ ጥሩ ምንም ነገር ድጋፍ አይመጣም እንደሚል ነው የምንሰራው። ምክንያቱም ኤግዛምፕል ስላሉን ነው። ለምሳሌ ስሌን ውሃ የሚባል ጣቢያ አፋር ትግራይ አማራ ክልል የሚያገናኝ ቦታ ነው። እናዛ የነበረው መንጋ ማታ ሲገባ ከፌደራል ተደውሎ ፕሌን ልካልንና ኮርኔት ላክልን አሉ። ተላከ ኮርኔት ሲላክ ጧት ልካልን ሲሉን እንግዲህ እዛ የደከመን ባለሙያ በቃ ለዛሬ ረፉ ፕሌን ስለሚመጣ ተብሎ ማንንም አልወጣም ነበር 10 ሰዓት የተደመደው እንደማድረግ። እንግዲህ ፕሌኑ ዋርኒንግም ሳይሰጠን ያልመጣም ሳይባል ዝም ብለው ቀሩ። ስለዚህ ስለነዋ አንዱ ከደረሰ ከትናንት ወዲያ ደረሰ ጉዳት በዚህ ምክንያት ነው። ስለዚህ አሁንም የትኛውም ቃል ቢገባልን መጥቶ ያግዘናል። ስለዚህ ካገዘን ያግዘናል በሚል ነው መንገዳችን። ስለዚህ ይሄንን ከሆነ ምን ማድረግ አለበት በሚለው ያለን ጉልበት ነው። ስለዚህ የወጣቶቻችን ጉልበት አሰባስበን በየቀን ፕሮግራም ቀንን የሚያስተባብር ወጣቶች እናዘጋጃለን። ዋናው ታርጌታችን ግን ያሉን እቃዎች እስከ 50 ሜትር መርጨት የሚችሉ እየሰራ ያዘጋጀን ነው። እነዚህን ይዘን 2 ሰዓት ማታ ጀምረን እስከ ጧት 2 ሰዓት የመድኃኒት ርጭቱን ለማድረግ በእኛ በራሳችን አቅም ማድረግ አለብን ብለና አዝገናን። ማንኛውም ነገር ከመጣ ደግሞ ያው ደስ ይለናል። ግን እሱን አስበን አንሰራ።
ያንበጣ መንጋ በተከሰተባቸው የክልሉ ደቡባዊ ዞን ጉብኝት ያደረጉ የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ያንበጣ መንጋው በአርሶ አደር ማሳዎች ላይ ጉዳት እንዳያደርስ እየተደረገ ያለው የመከላከል ስራ ተጠናክሮ ሊቀጥል ይገባል ብለዋል። አሁን ያለው መንጋ በጣም ከባድ ነው። ለዚህ የሚመጥን የመከላከል ስራ ልንፈጽም ይገባል ብለዋል።
እስለ ከቢዲ ካፍታኒ ዝራአናዩ ማሪዩ አለ እስለዩ ይዘለው።
ያንበጣ መንጋው ከባድ ነው። አምና ከነበረው በብዙ ጥፍ ጨምሯል። ለመቆጣጠርም ከብዷል። ሆኖም የዞኑ አስተዳደር ጥሩ የመከላከል ስራ ጀምሯል። ሌላ ወገንም ጥሩ ያገዘ ነው። ሙሉ በሙሉ በቁጥጥር ስር እስከሚውል ወይም ደግሞ ምርት ተሰብስቦ እስከሚገባ ድረስ የመከላከል ስራው መቀጠል አለበት ነው ያሉት። በክልሉ ያንበጣ መንጋ ለመከላከል እየተሰራ ባለበት ጊዜ የፌደራል መንግስት ያደናቀፈ ነው ብለዋል። ይህ ከሱም ይጠበቅና ትግራይ ለማንበርከክ የሚደረገውን ጥረት አካል ነው በማለት ከሰው ነገር ግን አይሳካም በማለት ተናግረዋል።
እና በከሚካል ወደ ከሚካል ወይ በድሮን ማይኮና እነዚህ ተላላን ትግራይ ነው ተብርስ እንፈሰኩን አዝጣይ ጀምሩ ሲሰራ ይዘሉ መሰላ 10 ሰነ ምፈርናውን ሐሚሞም ይዘሉ።
ከሚካል ወይም ድሮን በመከልከል ብቻ አይደለም እየሰራ ያለው። ቀድሞም ከተመሰረተ ጀምሮ የትግራይ ህዝብ ለማጥፋትና ለማንበርከክ ነው እየሰራ ያለው። የራስን እድል በራስ የመወሰን መብታችን ማስከበራችንም አሟቸዋል። ስለዚህም ኬሚካል ይሁን ሌላ ቴክኖሎጂ ማስቀረጽ ስናዩ እንዳውም ቢልከው ነው የሚያስገርመው። በእብረት ውስጥ ያለ የሚያደርገው ሊያስገርመን አይገባም። አንበጣ ማባዛት ቢቻልኮ ሊያባዛው ነበር ነው ያሉት። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ አቶ ታምሩ ከበደ ያንበጣ መንጋ ለመከላከል እየተሰራ ነው፣ ለትግራይ ክልልም ለመከላከል የሚውል የሚገባው ድጋፍ እያደረግን እንገኛለን ብለዋል። ፖለቲካ በዚህ የህዝብ የልማት ጉዳይ ባይገባ ይመረጣል ብለው እንደ ሚኒስተር መስሪያ ቤት ያገዘ እንጂ ያደናቀፈ አይደለም ብለዋል። የአውሮፕላን የኬሚካል ርጭት ያልተካሄደውም እጥረት ስላለን ነው በማለት ገልጸዋል።
አንበጣ ደግሞ ትራንስ ባውንደሪ ነው። ትግራይን ለመጉዳት ስንተው መልሶ ኢትዮጵያን እንደጎዳለ አፋርን ደቡብ ወሎ ሰሜን ወሎ ስለሚጎዳ ትግሉ እያየን እየደገፍን ነው ያለ ነው። አውሮፕላን እጥረቱ አለ። ሰሜንና ደቡብ ወሎ በጣም ቢሆን ያንበጣ ሽፋን ስላለ ወደዛ ሲይዙ ሆነዋል። ፓር ክልል አውሮፕላን ወደ ወሎ እንዳትወስዱ ከእኛ ጋር እንዳይንቀሳቀስ እያሉ እየከሰሱ እየወቀሱኝ እዚህ ጋር ድሬዳዋ አካባቢ ኮምቦልቻ አውሮፕላን ያለ ለምን አይመጣም? ሽሚያ አይነት ነው ሪሶርስ ሊሚቴሽን ስላለ እንጂ በሚኒስቴር መስሪያ ቤት ስራ ለማደናቀፍ ያደረግነው ነገር የለም። ብናደርግም ተጎጂን የምንሆነው እንጂ ምንም በአንድ በኩል የተከላከል ከአንደኛው መተው አዋጭም አይደለም አላደረግንም።
ላምበጣ መከላከል ተብሎ 20 ሚሊዮን ብር ለትግራይ ክልል ጨምሮ ተጋላጭ ለሆኑ ክልሎች ባለፈው ሰኔ ወር ድጎማ ተደርጓል በማለትም አቶ ታምሩ ተናግሯል። በትግራይ ያምበጣ መንጋ ከክልሉ ደቡባዊ ዞን በተጨማሪ ወደ ሌሎች የክልሉ አካባቢዎችም እየተዛመተ ይገኛል። በአሁን ወቅት በትግራይ በአማራ በአፋር በኦሮሚያና በሶማሌ ክልሎች እንዲሁም በድሬዳዋ ከተማ አስተዳደር የተከሰተውን ያምበጣ መንጋ ለመከላከል ኬሚካል የሚረጩ 5 ተጨማሪ አውሮፕላኖች እስከ ከነገ ወዲያ ሮብ ድረስ ከውጭ ለማስገባት ጥረት እየተደረገ መሆኑ የግብርና ሚኒስቴር ባሳለፈው ሳምንት ባወጣው መግለጫ አስታውቆ ነበር። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀደም ሲል ለቀረበው ዘገባ የሙልጌታ ጽፋን እናመሰግናለን። ዝግጅታችን ይቀጥላል። ከዚሁ ከአንበጣ መንጋው ዜና ሳንወጣ የድሬዳዋ አስተዳደር ከመስከረም 21 ጀምሮ በተከሰተው የአንበጣ ወረርሽኝ 26 የገጠር ቀበሌዎች ጉዳት እንደደረሰባቸው አስታውቋል። የጉዳቱ መጠን እስካሁን ተጣርቷል ለማለቁን የገለጹት የአስተዳደሩ ከፍተኛ አመራር 4000 ሄክታር እህልና 6000 ሄክታር የግጦሽ መሬት በወረርሽኙ መውደሙን ገልጸዋል። የአስተዳደሩ አመራሮች ጥቃት የደረሰባቸውን የገጠር ቀበሌዎች ተዘዋውረው ጎብኝተዋል። የግብርና ሚኒስቴር ድሮንና ሄሊኮፕተር እንደሰጣቸው የተናገሩት ከፍተኛ አመራሩ በአስተዳደሩ ግምገማ ሚኒስቴር መስሪያ ቤቱ ጥሩ ድጋፍ እያደረገ ነው ብለዋል። የድሬዳዋ ዘጋቢያችን አዲስ ቸኮል ተጨማሪ አለው።
የድሬዳዋ አስተዳደር የግብርና ውሃ ማድንና ኤነርጂ ቢሮ ኃላፊ አቶ ኢብራሂም ዩሱፍ በተለይ ለቪኦኤ እንደገለጹት መነሻውን ያጎራባች ሀገራትን ያደረገው ያንበጣ ወረርሽኝ በድሬዳዋ የገጠር ቀበሌዎች ላይ ከፍተኛ ጉዳት አድርሷል።
እንግዲህ ምንድነው ይሄ የበረሃን በጣው እንደ ድሬዳዋ ከመስከረም 21 ጀምሮ በስፋት ተከስቷል። ይሄ ብርሃን በጣም እንደሻውን ሶማሊላንድ አድርጎ እንዲሁም ከፑትላንድና ከጅቡቲ ተነስተው ስዋርም ነው ወደኛ የመጣው። በስፋት እንግዲህ በድሬዳዋ መስተዳድር ወደ በመጀመሪያ ቀን የተወሰኑ ቀበሌዎች ላይ ነው ጥቃት የተደረገው። በኋላ ላይ ግን በሁሉም በ26 ቀበሌ ላይ ሁሉም ላይ ደርሷል ማለት ይችላል። ከ26ቱ ቀበሌ ላይ በ17 ቀበሌ ላይ ከፍተኛ ጉዳት ያደረሰባቸው ናቸው። ሌሎቹ ላይ ደግሞ መጠነኛ ጉዳት ያደረሰበት ነው።
መስከረም 21 ቀን ድሬዳዋ የገባው ያንበጣ ወረርሽኝ ያጎራባሽ ክልሎችንም ጭምር ማጥቃቱን ነው አቶ ኢብራሂም የገለጹት። አስተዳደሩ የበረሃንበጣውን ለመከላከል ሰፊ ጥረት ማድረጉን የገለጹት አቶ ኢብራሂም ይህ ግን በቂ ሳይሆን ቀርቶ በአርሶና አርብቶ አደሮች ማሳና የግጦሽ መሬት ላይ ከፍተኛ ጉዳት አድርሷል ብለዋል። በዚህ ጥፋት ምክንያት የደረሰው ጉዳት መጠንም በዝርዝር እንደሚጠናን የገለጹት
ይሄ በረሃንበጣ ምን ያህል ሄክታር ላይ ምን ያህል ማሳ ላይ አደጋ እንደፈጠረና የደረሰውም ዳሜጅ በቁጥር ደረጃ ተለይቶ ቀጣይ ለሚመለከተው አካልም ሪፖርት መደረግ ስላለበትና እንዳስተዳደርም ደግሞ ሊያጋጥመን የሚችል የምግብ እጥረት ምን ያህል ነው የሚለው ነገር ለማለየት እየሰራን ያለነው ስራ አለ። በአጠቃላይ እንግዲህ ይሄ ብርሃን በጣው እንዳልኳችሁ የሰብል ማሳዎችና የግጦሽ መሬቶች ላይ ነው አደጋ ያደረሰው። ኦልሞስት ወደ 6000 የግጦሽ 6000 ሄክታር የግጦሽ ማሳ ላይና የግጦሽ መሬት ላይና እንዲሁም ደግሞ ወደ 4000 የሚሆኑ የሄክታር ማሳ ላይ የማሽላ፣ የበቆሎ፣ የለውዝ፣ የሌሎችም አትክልትና ፍራፍሬዎች ላይ አደጋ ደርሷል ማለት ነውና
በትላንትናው ዕለት ያስተዳደሩ ከንቲባና ምክትል ከንቲባን ጨምሮ ሁሉም ያስተዳደሩ ከፍተኛ አመራሮች ጉዳት በደረሰባቸው የገጠር ቀበሌዎች ተዘዋውረው ጉብኝት አድርገዋል። በርካታ አርሶ አደሮችም የዘሩት እህል ሙሉ በሙሉ ወይ በከፊል እንደወደመባቸው ነው ለአመራሮች የገለጹት።
ስሜ ማምር اسماعيل ይባላል። የዋይን ቀበሌ ገበሬ ማምር ማሪ ነኝ። ያንበጣ መንጋ ያደረገው ጉዳት በጣም ከፍተኛ ነው። ምንም ወድሟል። ቲማቲም፣ አተር፣ ማሽላ፣ ሽንኩርት ያለውን አጠቃላይ በቃ ዋይል ቀበሌ ውስጥ የሚገኙት አጠቃላይ ወድሟል። ምንም የተረፈ ነገር የለም።
ትራፊክ ተሃማም ነኝ። ሁሉ ቀበሌ ገበሬ ማህበር እንደ ቢዮ ምንድነው ያደረሰብን ጉዳት ለአመት የዘራነው ይሄድና የተከለው ሽንኩርት እንዳለ ከማሳ ላይ ወድሞ ነው የተረፈ። ምንም ከእርሻችን ላይ ምንም የምንጠብቀው ምርት የለንም። ዘንድሮ የከብቶች ቅጠላቅጠል ብቻ ነው የቀረው እንጂ እርሻ ላይ ምንም የቀረልን እሸት አንድ ጅግለት እናገኝ ከርሻችን አሁን
እስቲ በፌደራል መንግስት በኩል አስቀድሞ የአውሮፕላን ርጭት ሲደረግ እንደነበር የገለጹት አቶ ኢብራሂም ሆኖም አውሮፕላኗ በመከስከሷ ድጋፉ ቀጣይነት ሊኖረው አልቻለም ብለዋል። ይሁንና በአንድ ጊዜ ከ15 እስከ 20 ሊትር ኬሚካል መርጨት የሚችል ሰው አልባ በራሪ ወይም ድሮን የሞከራ ርጭት መጀመሩንና በዛሬው ዕለት ደግሞ አንድ የኬሚካል መርጫ ሄሊኮፕተር ከፌደራል መንግስት ማግኘታቸውን አስታውቀዋል። በአጠቃላይ የፌደራል መንግስት እያደረገ ያለው ድጋፍ ጥሩ ነው የሚል ግምገማ እንዳላቸው ነው አቶ ኢብራሂም የሚገልጹት። የግብርና ሚኒስትሩ አቶ ዑመር ሁሴን በዛሬው ዕለት በሶማሌ ክልል ሲቲ ዞን ባንበጣ የደረሰውን ጉዳት እየጎበኙ መሆናቸውን የደረሰ መረጃ ያመለክታል። የሲቲ ዞን አመራሮችን አግኝተን ለማነጋገር ያደረግነው ጥረት አልተሳካም። በቀጣዮቹ ቀናት በምስራቅ ኢትዮጵያ የባንበጣ ወረርሽኝ ጥቃት ተጋላጭ የሆኑትን የሐረሪና ሶማሌ ክልሎች የድሬዳዋ አስተዳደርን እንዲሁም በኦሮሚያ ክልል የምስራቅና ምዕራብ ሐረርጌ ዞን አመራሮችን የግብርና ሚኒስትሩ አቶ ዑመር ሁሴን ሰብስበው ያነጋግራሉ ተብሎ እንደሚጠበቅ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ሀብታሙ ስዩምና እኔም ሳስተናግዳችሁ አመሻውት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።
ሽታው ናፍቆት ቤቱ አይኑ ማረፊያው ዝም እንዲሉለት አጥሙ